ቡላ አመሰገን ታፋና ማራቱ ትፉፋ
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ነሐሴ 24 2013 ዓ.ም ዝግጅታችን ጀመረ።
ተነሳፊ የሆነ ጥቃት ተፈጽሟል። አንዳንዶች አካባቢዎች ላይ በከባድ መሳሪያ ጭምር የታገዘ እና ሲቪሊያንን ታርጌት ያደረገ ነው።
ኢሰመጉ በሀገሪቱ የተለያዩ ክፍሎች እየተፈጸሙ ያሉ የሰብአዊ መብቶች ጥሰቶች እንደሚያሳስቡት ገልጿል። የኢትዮጵያ ሰብአዊ መብቶች ጉባኤ ጽፈት ቤት ኃላፊ አቶ ዳን ይርጋን ነበር ያዳመጣችሁት። ከቤንሻንጉል ጉምዝ አሶሳ ዞንና ካማሽ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ ዞን መነሲቡ ወረዳ ውስጥ መጠለላቸውን የሚናገሩ ሰዎች በቂ ድጋፍ አለማግኘታቸውንና ለችግር መጋለጣቸውን አስታውቀዋል። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤናስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭታችንን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪአማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስጥልኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የሌኦካን ቡድናቸውን ይዘው ወደ ዩጋንዳ ነው ያደረጉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዩጋንዳው ፕሬዝዳንት ዮዌሪ ሙሴቪኒና ከሩዋንዳው ፕሬዝዳንት ፖል ካጋሜ ጋር ያደረጉት ውይይት የተሳካ እንደነበረ ገልጸዋል። ከአዲስ አበባ እስክንድር ፍሬው ዝርዝሩን ይዟል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጨረሻ በመስራቅና መካከለኛው አፍሪካ ሀገራት ያደረጓቸው ጉብኝቶች በልዩ ልዩ ጉዳዮች ላይ ውይይት የተደረገባቸው መሆናቸው ተገልጿል። በዩጋንዳ በነበራቸው ቆይታ በበርካታ የሁለትዮሽና ቀጠናዊ ጉዳዮች ላይ ከሀገሪቱ ፕሬዝዳንት ዩዌሪ ሙሴቬኒ ጋር መወያየታቸውን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ጠቁመዋል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒም እንደዚሁ በትዊተር ገጻቸው ባሰፈሩ ጽሑፍ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት ውጤታማ እንደነበር ገልጸዋል። በሁለትዮሽ እንደዚሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ትብብራቸውን በማጠናከር በጋራ ለመስራት መወሰናቸውን ነው ፕሬዝዳንቱ የጠቀሱት። ጠቅላይ ሚኒስትር አብይ አህመድ በሩዋንዳም እንደዚሁ ከፕሬዝዳንት ፖል ካጋሜ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ መወያየታቸውን አመልክተዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የውጭ አገር ጉብኝት ሲያደርጉ ከሁለት ሳምንታት ባነሰ ጊዜ ውስጥ ለሁለተኛ ጊዜ ነው። ጠቅላይ ሚኒስትሩ ባለፈው ሳምንት አጋማሽም ለጉብኝት አዲስ አበባ የመጡትን የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትን መቀበላቸውና ውይይትም ማድረጋቸው ይታወሳል። እንደየሁኔታው የማይለዋወጡና በወዳጅነታቸው የሚጸኑ እንደ ደቡብ ሱዳን ያሉ ወዳጆች በወሳኝ ጊዜያት እጅግ አስፈላጊ ናቸው ብለዋል ጠቅላይ ሚኒስትሩ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዩጋንዳና ሩዋንዳ ያደረጉትን ጉብኝት አጠናቀው ወደ አዲስ አበባ መመለሳቸውን ጽፈት ቤታቸው አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። ደቡብ ሱዳን ውስጥ የተጠራውን የተቃውሞ ሰልፍ ተከትሎ ዛሬ የኢንተርኔት አገልግሎት መቋረጡና ጎዳናዎች ላይ የጸጥታ ኃይሎች ሲዘዋወሩ መስተዋላቸው ተዘግቧል። ፕሬዚደንት ሳልቫኪርን ለመቃወም የተጠራውን የሰልፍ ጥሪ ተከትሎ ነዋሪዎች በየቤታቸው በመከተታቸው ጎዳናዎቹ ከወትሮው ጭር ብለው ውለዋል ተብሏል። መንግስትን ለመቃወም ዛሬ በተጠራው ሰልፍ ላይ ሰዎች እንዳይገኙ የሀገሪቱ ፖሊስ አስጠንቅቆ ነበር። ባለፈው ሐምሌ ወር ላይ በሀገሪቱ ለውጥ እንዲመጣ የሚጠይቅ ዘመቻ ሲመራ የቆየው ራሱን ቅንጅት ለህዝባዊ እርምጃ ብሎ የሚጠራ ቡድን ሰልፉን የጠራው በፕሬዝደንት ሳልቫኪር የሚመራው ብሔራዊ አንድነት ፓርቲ ዜጎች ለገጠሟቸው በርካታ ችግሮች ተገቢ ምላሽ አልሰጠም በማለት ነው። ቡድኑ ስለተጠራው የተቃውሞ ሰልፍ ለፖሊስ በደብዳቤ ማሳወቁን ገልጿል። ሆኖም የፖሊስ ቃል አቀባይ ሜጀር ጀነራል ዳንኤል ጀስቲን የተቃውሞ ሰልፉ በህዝቡ ዘንድ አለመረጋጋት ስለሚፈጥር ባለስልጣናቱ በቸልታ የሚያልፉት አይሆንም ሲሉ መከልከሉን አስታውቀዋል። በምስራቃዊ ኮንጎ ዲሞክራሲያዊት ሪፐብሊክ ተጠርጣሪ ታጣቂዎች ቢያንስ 19 ሰዎችን መግደላቸውን ያካባቢው ባለስልጣናት ተናገሩ። ባለስልጣናቱ እንዳሉት ሰሜን ኪቭ በሚገኘው ቪሩንጋ የዶራራዊት ፓርክ አካባቢ የሚገኝ አንድ መንደር የወረሩት ታጣቂዎች በመኖሪያ ቤቶቹ ላይ የንብረት ዝርፊያ ፈጽመዋል። ቃጠሎም አድርሰዋል። የወረዳው የሰብአዊ መብቶች ቡድን መሪ በሰጠው ቃል ይህን ተግባር የፈጸመው የተባበሩት ዲሞክራሲያዊ ኃይሎች በሚል ስም የሚጠራው እስላማዊ ታጣቂ ቡድን ነው ብለዋል። ቡድኑ በቅርብ ዓመታት በሺዎች የተቆጠሩ ሰዎችን በተለይ በገጠሩ አካባቢ በመግደል የተወነጀለ ነው። ስለ ጥቃቱ ኃላፊነት የወሰደ ወገን እስካሁን አልተሰማም። የቡድኑን ምላሽ ለማግኘት እንዳልተቻለም ሮይተርስ አክሎ ገልጿል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አፍጋኒስታን ውስጥ የሮኬት ጥቃት የተሰነዘረ ቢሆንም ዩናይትድ ስቴትስ በካቡል አውሮፕላን ጣቢያ በኩል ዜጎቿንና አፍጋናውያንን የማስወጣት ጥረቷ ሳይስተጓጎል እንደቀጠለ መሆኑን ዋይት ሀውስ አስታውቋል። እማኞች ተከታታይ ሮኬቶች ተተኩሰው ነበር ብለዋል። አንድ የዩናይትድ ስቴትስ ባለስልጣንም ለሮይተርስ በሰጡት ቃል ሮኬቶቹ በሚሳይል መከላከያ ተደርሶባቸው እንዲከሽፉ ተደርጓል ብለዋል። ሳይት የተባለ የደህንነት ክትትል ድርጅት እንዳለው ኢስላሚክ ስቴት ኮራሳን የተባለው ቡድን ሮኬቱን የተኮስነው እኛ ነን ብሎ ኃላፊነት ወስዷል። ፕሬዚደንት ጆ ባይደን ስለ ሮኬት ጥቃቱ ገለጻ እንደተደረገላቸው የዋይት ሀውስ ቃል አቀባይ ጄን ሳኪ ገልጸዋል። የዩናይትድ ስቴትስ የጦር ኃይል አዛዦች በአፍጋኒስታን ያሉ ኃይሎቻችንን ደህንነት መጠበቅን ቅድሚያ ትኩረት ሰጥተው አስፈላጊውን ሁሉ እንዲያደርጉ ፕሬዚደንቱ እንደገና ትዕዛዛቸውን አጠንክረው ሰጥተዋል ብለዋል ጄን ሳኪ። ዩናይትድ ስቴትስ ከነገው የጊዜ ገደብ በፊት ዜጎቿን የማውጣት ስራዋን ለማጠናከር ጥረት እያደረገች ነው። በሌላም በኩል የዩናይትድ ስቴትስ የጦር ኃይል አይሲስ ኬ የተባለው ቡድን በአውሮፕላን ጣቢያው ላይ ሊያደርስ የነበረውን ጥቃት ለማክሸፍ ትናንት እሁድ ባካሄደው የአየር ጥቃት የሲቪሎች ሕይወት ጠፍቷል ተብሎ የወጡትን ሪፖርቶች በመመርመር ላይ መሆኑን አስታውቋል። የዩናይትድ ስቴትስ የጦር ኃይል ማዕከላዊ እዝ ሴንትኮም ቃል አቀባይ ቢል አርበን ትናንት ማታ ባወጡት መግለጫ የንጹሃን ሕይወት ጠፍቶ ከሆነ በጥልቅ የሚያሳዝነን ነው ብለዋል። ተከትለው የደረሱት ፍንዳታዎች ተጨማሪ ጉዳት አድርሰውም ሊሆን ይችላል፣ እየተከታተልን ነን ብለዋል። ኒውዮርክ ታይምስ እንደዘገበው በዩናይትድ ስቴትስ የድሮን ጥቃት ወይም ተከትሎ በደረሱ ፍንዳታዎች ልጆችን ጨምሮ 9 የሚሆኑ ሲቪሎች ተገድለዋል። የአፍጋኒስታንን ወቅታዊ ይዞታ የተመለከተ ዘገባ ለመጽሔት ክፍለ ጊዜ አሰናድተናል። በዩናይትድ ስቴትስ ሉዊዚያና ክፍለ ግዛትን ጨምሮ ደቡባዊ የጠረፍ ግዛቶች ላይ ጉዳት ያደረሰው ከባድ የባህር ማዕበልና ዝናብ ወጀብ በዛሬው ዕለት ከደረጃ 4 ወደ ደረጃ 1 ዝቅ ማለቱ ተገልጿል። ኤደን ገረመው የጄሰን ጎድማንን ዘገባ ታቀርበዋለች።
ሁሪኬን አይዳ የተሰኘው የውቅያኖስ ወጀብ በሉዊዚያና እና በአንዳንድ የሚሲሲፒ ቦታዎች የኤሌክትሪክ መስመሮች ላይ ጉዳት በማድረሱ የኒው ኦርሊንስ ከተማ የኤሌክትሪክ አቅርቦት ሙሉ ለሙሉ የተቋረጠ ሲሆን በሚሊዮኖች የሚቆጠሩ ሰዎችንም ጨለማ ውስጥ ትቷቸዋል። ኢንተርጂ የተሰኘው የኃይል አቅርቦት ተቋም ትላንት እሁድ በሰጠው መግለጫ በወጀቡ ምክንያት የኒው ኦርሊንስ ከተማ 8 የኃይል ማሰራጫ መስመሮች ጉዳት ስለደረሰባቸው በአሁን ሰዓት ከአገልግሎት ውጭ ነን ሲሉ አስታውቀዋል። በተጨማሪም የኒው ኦርሊንስ የድንገተኛ ጥሪ መቀበያ መስመር የሆነው 911 የስልክ መስመርም የቴክኒክ እክል ስላጋጠመን በአሁን ሰዓት ጥሪዎችን እያስተናገድን አይደለም ሲል በትዊተር ገጹ አማካኝነት ያስታወቀ ሲሆን እስካሁን ድረስም በወጀቡ የተነሳ አንድ ሰው ከዛፍ ላይ ወድቆ ሕይወቱ ሊያልፍ ችሏል። የብሔራዊ የወጀብ ማዕከል በሉዊዚያና ደቡብ ምስራቅ የባህር ጠረፍ አካባቢ ከባድ የሆነ ዝናብ እንደሚመጣ የአካባቢው ነዋሪዎች ሊገነዘቡ ይገባል ብሏል። ይሄ ከባድ ዝናብም ከደቡብ ምስራቅ ሉዊዚያና ተነስቶ ወደ ሰሜን ምስራቅ የታችኛው ሚሲሲፒ ሸለቆ ድረስ እንደሚስፋፋም በዛሬው ዕለት አስታውቋል። ዝናቡ በአንዳንድ ቦታዎች ከ25 እስከ 60 ሴንቲሜትር ድረስ ከፍታ ሊኖረው እንደሚችልም ተጠቁሟል። በተጨማሪም ወጀቡ በግራንዳይል፣ ሉዊዚያና፣ አላባማና ፍሎሪዳ ጠረፎች ድረስም እንደሚጓዝ ማስጠንቀቂያ ወጥቷል። ወጀቡ ሉዊዚያና ከመድረሱ ቀደም ብሎ ሀገረ ገዡ ጆን ቤል ኤድዋርድ 5000 የሚሆኑ ብሔራዊ ኃይሎችን በጠረፍ ቦታዎች ላይ የነፍስ አድን ስራ እንዲሰሩ ያወጁ ሲሆን በተጨማሪም 10000 የሚሆኑ የኤሌክትሪክ መስመር ባለሙያዎች ወጀቡ እንዳለፈ በተረፈ የኤሌክትሪክ መስመሮችን እንዲጠግኑ ትዕዛዝ አስተላልፈዋል። የአላባማው ሀገረ ገዥም በተመሳሳይ በጠረፍ ቦታዎች ላይ ያስቸኳይ ጊዜ አዋጅ አውጀዋል። ፕሬዚዳንት ጆ ባይደን በዋሽንግተን የፌዴራል የድንገተኛ አደጋ አስተዳደር ባደረጉት ንግግር ወጀቡ እንዳለፈ በነፍስ አድንና በመልሶ ማቋቋም ላይ የሀገሪቱን ኃይል በሙሉ እንጠቀማለን ብለዋል። በሌላ በኩል በጠረፍ አካባቢዎች ያሉ ሆስፒታሎች ከተፈጠረው አደጋው ጎን ለጎን ከፍተኛ ቁጥር ካለው የኮቪድ-19 ተጠቂዎችና አደገኛ ከሆነ ዴልታ ጋር እየታገሉ ይገኛሉ። ይህም እክል እንደፈጠረባቸው የአችነር የሕክምና ተቋም ምክትል ፕሬዚዳንትና ዋና ስራ አስፈጻሚ ማይክል ሁልፊልድ ለአሶሺየትድ ፕሬስ አስታውቋል። በተመሳሳይ የኒው ኦርሊንስ ዋና የጤና ኃላፊ ጀነፈር አቨንጆ በድጋሚ ራሳችንን በተፈጠረው አደጋና በወረርሽኝ መካከል ሆነን አግኝተነዋል ሲሉ ለአሶሺየትድ ፕሬስ ተናግረዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው።
ኤደንን ለዘገባዋ አመሰግናለሁ። በመጨረሻም የኮቪድ-19 ዜናዎች፣ ዩናይትድ ስቴትስ ውስጥ እስከዚህ የአውሮፓውያን 2021 ዓመተ ምህረት ማብቂያ በሚኖረው ጊዜ በኮቪድ-19 ምክንያት የተጨማሪ 100,000 ሰው ህይወት ሊያልፍ ይችላል ሲሉ ዋናው ተላላፊ በሽታዎች ጉዳይ አዋቂው ተናገሩ። ዶክተር አንቶኒ ፋውቺ ይህ እንደሚሆን መተንበይ የሚቻል የመሆኑን ያህል እንዳይሆን ለመከላከልም የሚቻል ነው ሲሉ አሳስበዋል። ዩናይትድ ስቴትስ የትንቢት እውን እንዳይሆን ለመከላከል የሚያስችለው አቅም ሁሉ አላት ያሉት ፋውቺ ችግሩ ያለው 80 ሚሊዮን ያልተከተበ ሰው መኖሩ ላይ ነው ሲሉ አስገንዝበዋል። እነሱ ቶሎ እንዲከተቡ ማድረግ ከቻል ይህንን አቅጣጫ ልንመልሰው እንችላለን። አሁን ባለንበት የቀውስ ሁኔታ የሚያስፈልገው ማናቸውንም የርዕዮተ ዓለምም ሆነ የፖለቲካ ልዩነት ወደ ጎን ትቶ መከተብ ብቻ ነው ሲሉ ፋውቺ አሳስበዋል። ለሰዓቱ ያለን ዜና በዚሁ ያበቃል።
ለዓለም ዜናዎቹ ቆንጅት ታየን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ነሐሴ 24/2013 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በሀገሪቱ የተለያዩ ክልሎች እየተፈጸሙ ያሉ የሰብአዊ መብት ጥሰቶች እንደሚያሳስቡት ገለጸ። ጉባኤው ባለፈው ሳምንት ባወጣው መግለጫ በንጹሃን ላይ የሚፈጸሙ ጥቃቶች፣ ግድያዎች፣ ማፈናቀሎችና የመሰረተ ልማት አቅርቦት መስተጓጎል በበርካታ ክልሎች እየታዩ ናቸው ብሏል። ኢሰመጉ በኦሮሚያ፣ አማራ፣ አፋር፣ ትግራይና ሶማሌ ክልል በአጠቃላይ በአምስት ክልሎች የሰብአዊ መብት አያያዝ ላይ ያካሄደውን የመጀመሪያ ደረጃ ዳሰሳ ጥናት ውጤት ይፋ አድርጓል። በሀገሪቱ ሰላም እንዲሰፍንና የዜጎች የሰብአዊ መብቶችም እንዲከበሩ መንግስት፣ የሃይማኖት አባቶችና ሁሉም ዜጋ የሚጠበቅባቸውን እንዲወጡም ጥሪ አቅርቧል። አዲስ ቸኮል ዝርዝሩን ያስደምጠናል።
የኮሚሽኑ ጽህፈት ቤት ኃላፊ አቶ ዳንኤል ጋር ለአሜሪካ ድምጽ እንዳስታወቁት ሐምሌ 9ና ነሐሴ 12 በተፈጸሙ ጥቃቶች የበርካቶች ህይወት ተቀጥፏል።
ምስራቅ ወለጋ ዞን በክሊጦ አቦ ቀበሌ ሐምሌ 9/2013 ዓ.ም በሸኔ ታጣቂዎች ነው በርካታ ንጹሐን ዜጎች ማንነት ላይ መሰረት ባደረገ ጥቃት ህይወታቸው ሊያልፍ የተደረገው። በዚህ ቦታ ብቻ ደግሞ ሳይሆን አጋሳ አቦና እንዲሁም ትንቢያ ሚካኤል ቤተክርስቲያን እንደዚሁም ከንጋቱ 12 ሰዓት ጀምሮ ማንነትን ላይ መሰረት ያደረገ ማለትም በአማራ ብሔር ተወላጆች ላይ እየተመረጠ ቤታቸውን ማቃጠል፣ መግደል እንዲሁም ማፈናቀል ጭምር በጣም ዘግናኝ የሆኑ ድርጊቶች ተፈጽመዋል። በተመሳሳይ ደግሞ መርጋ ጅሬኛ ወይም ሲኒደሮ ቀበሌ በመግባት የታጣቂ ቡድን በአማራ ተወላጆች ላይ ጥቃት በመፈጸም ከ41 በላይ የሚሆኑ ንጹሐን ሰዎችን ገድሏል። በተጨማሪ ደግሞ ነሐሴ 12/2013 ዓ.ም በምስራቅ ወለጋ ዞን ኪረሙ ወረዳ በተለያዩ ቀበሌዎች በሚኖሩ የአማራ ተወላጆች ላይ በተፈጸመ ጥቃት ከ300 በላይ የሚሆኑ ንጹሃን ዜጎች በአሰቃቂ ሁኔታ ተገድለዋል። ከ100 በላይ ደግሞ እንደዚሁ የአካል ጉዳት ደርሶባቸዋል። በርካታ ቤቶች ንብረት ተዘርፏል፣ ተቃጥሏል። እንዲሁም በዛ ቀበሌና አካባቢው ይኖሩ የነበሩ ከ90,000 በላይ ዜጎች እንዲፈናቀሉ ተገደዋል።
የኮሚሽኑ መግለጫ ላይ በምስራቅ ወለጋ የተለያዩ ቦታዎች የተፈጸሙ ጥቃቶች የአማራ ብሔር ተወላጆችን ኢላማ ያደረገ እንደሆነ ቢያትትም የኦሮሚያ ክልል ግን ይህን አይቀበልም። ባለፈው ሳምንት ከአሜሪካ ድምጽ ጋር ቆይታ የነበራቸው የክልሉ የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ጌታቸው ባልቻ ጥቃቶቹን መፈጸማቸውን አምነው የጥቃቱ ሰለባዎች ግን የአማራ ብሔር ተወላጆች ብቻ አይደሉም ብለዋል። ኢሰመጉ ጥቃቱን ፈጽሟል ብሎ የከሰሰው ሸኔ ሲል የጠራቸው ታጣቂዎችን ነው። መንግስት ኦነግ ሸኔ፣ ራሳቸውን ደግሞ የኦሮሚያ ነጻነት ሰራዊት ሲሉ የሚጠሩት ታጣቂዎች ስለ ጉዳዩ በይፋ ያሉት ነገር የለም። ከህወሓት ጋር በአጋርነት ለመስራት ከመስማማታቸው በፊት ለአሜሪካ ድምጽ ቃላቸውን ሰጥተው የነበሩት የድርጅቱ ኃላፊ አቶ ኩምሳ ዲርባ ወይም በቀጥል ስማቸው ጃልመሮ ግን ሰራዊታቸው ንጹሃንን ኢላማ እንደማያደርግ ተናግረው ነበር። ኢሰመጉ አማራ ክልልን በተመለከተ ባወጣው መግለጫ የህወሓት ታጣቂዎች በተደጋጋሚ ሰንዝረውታል ባለው ጥቃት ሳቢያ የበርካታ ሰዎች ህይወት እንዲጠፋ፣ የአካል ጉዳት እንዲደርስ፣ ንብረት እንዲወድም እንዲሁም በርካቶች ከቀያቸው እንዲፈናቀሉ መገደዳቸውን አትቷል። ህጻናት፣ ሴቶች፣ የአካል ጉዳተኞችና አረጋውያን ይገኙበታል አለው። ለእነኚህ ተፈናቃዮች አስቸኳይ የሰብአዊ እርዳታ እንደሚያስፈልግ ነው በመግለጫው የተመለከተው። መግለጫው በደብረ ታቦር የተፈጸመውን የከባድ መሳሪያ ጥቃትና ሌሎች የግለሰብ ንብረትና የህዝብ አገልግሎት ሰጪ ጥቃቶችንም የሚመለከት ይዘት አለው።
አማራ ክልል በተለያዩ አካባቢዎች በተለይም ከትግራይ ክልል አጎራባች በሆኑ አካባቢዎች ላይ መጠነ ሰፊ የሆነ ጥቃት ተፈጽሟል። አንዳንዶች አካባቢዎች ላይ በከባድ መሳሪያ ጭምር የታገዘ እና ሲቪሊያንን ታርጌት ያደረገ ነው። በዚህም ምክንያት በርካታ ንጹሃን በተለይም ህጻናት፣ ሴቶች፣ አካል ጉዳተኞች፣ አቅመ ደካሞችን ጭምር ለጥቃት ያጋለጠ ነው። ይሄ እውነት ለመናገር በጣም ተገቢ ያልሆነ እና በህግ የሚያስጠይቅ ኢሰብአዊ ድርጊት መሆኑን ኢሰመጉ ያምናል። ያው በምሳሌ ለመጥቀስ ያክል በደብረ ታቦር ከተማ በነሐሴ 13/2013 ዓ.ም ላይ የህወሓት ታጣቂዎች በንጹሐን ሰዎች ላይ ከባድ መሳሪያ በመተኮስ ጭምር በርካታ ንጹሐን ህይወት እንዲያልፍ አድርገዋል። በሌሎች አካባቢዎችም ላይ ተመሳሳይ ነው። ግድያ፣ አካል ማውደም፣ ንብረት ማውደም፣ ኢቭን የቤት እንስሳትን ጭምር ግድያ ወይም ማጥፋት ተከናውኗል።
በመግለጫው ለህወሓት መረጃ ትሰጣላችሁ በሚል ከፍርድ ውጭ በሰው ህይወትና ንብረት ላይ ጉዳት ደርሷል ያለው የሰመጉ የደቦ ያለውን ፍርድም ሊታረምና ሊወገዝ ይገባዋል ብሏል። በአፋር ክልል ባወጣው የመግለጫው ክፍል ትኩረት ተሰጥቶ የቀረበው ጋሊኮማ ላይ ተፈጸመ የተባለው ጥቃት ነው። የሰመጉ ጽህፈት ቤት ኃላፊ አቶ ዳኒርጋ በጋሊኮማ ጤና ጣቢያና ትምህርት ቤት የተጠለሉ ንጹሐን ላይ በታጣቂዎች ስለደረሰው ጥቃት ያስረዳሉ።
ከቀያቸው ተፈናቅለው ጋሊኮማ ጤና ጣቢያና ትምህርት ቤት ውስጥ ተጠልለው የሚገኙ የነበሩ ዜጎች ጥቃት ተፈጽሞባቸው በርካታ ቁጥር ያላቸው ዜጎች በሚያሳዝን ሁኔታ ህይወታቸውን አጥተዋል። እንዲሁም ንብረት ለተጎዱና እርዳታውን ለሚፈልጉ ዜጎች ሊከፋፈል የነበረ የሰብአዊ ገዛ ቁሳቁሶች ጭምር ነው አብሮ የወደመው። ግን ከተጎጂዎቹ ደግሞ በጣም የጎላ የሚያደርገው በርካታ ቁጥር ያላቸው ህጻናት፣ ሴቶች እንዲሁም አረጋውያን ጭምር ነው ህይወታቸውን በጣም ዘግናኝ በሆነ መልኩ ያጡት።
የኢሰመጉ ሪፖርት በሶስቱ የአፋርና ሶማሊያ አወዛጋቢ ቀበሌዎች በተነሳ ጥቃት ስለተገደሉና ስለተፈናቀሉ የገዳማዊቱ ነዋሪዎችን በሪፖርቱ አካቷል።
በሶማሌ ክልል እንግዲህ ከአፋር ክልል ከገዳማዊቱ ከተማ በደረሰባቸው ጥቃት በርካታ ዜጎች ቁጥራቸው ወደ 188 የሚሆኑ ዜጎች ተገድለዋል። ወደ 88 በላይ የሚሆኑ ደግሞ የአካል ጉዳት ደርሶባቸዋል። በርካታ ቁጥር ያላቸው አባወራዎች ከቀያቸው ጭምር እንዲፈናቀሉ ተደርጓል። ይህም በጣም አሳዛኝ ነው። በዚህ አካባቢ ላይ በተደጋጋሚ ይህን መሰል ጥቃቶች ይፈጸማሉ። ትኩረት ሊሰጣቸው ይገባል።
የሶማሌ ክልልም ከገዳማዊት ወይም ገርበኤሴ ተፈናቅለው በሙሊ ቢኬ፣ ኤረርና ሌሎችም አካባቢዎች ለሚገኙ ተፈናቃዮች ፌዴራል መንግስት እስካሁን ድጋፍ እንዳላደረገ ለአሜሪካ ድምጽ አስታውቆ ነበር። ኢሰመጉ በትግራይ ክልል የመብራትና ስልክን ጨምሮ የመገናኛ አማራጮች በመቋረጣቸው የክልሉን ሰብአዊ መብት አጠባበቅ ሁኔታ መከታተል አለመቻሉንና እንደዚህ አይነት ሁኔታዎችም ለሰብአዊ መብት ጥሰት በር ከፋች መሆናቸውን አመልክቷል። ይሁንና ህጻናት በውጊያ ውስጥ እንዲሳተፉ እንደሚገደዱ መረጃዎች እንደደረሱት አመልክቷል። የሰብአዊ መብት ጥሰት ጥቃቶች ክብር በሆነ የሰው ልጅ ህይወት ላይ የሚፈጸሙ ወንጀሎች እንደመሆናቸው የትም ቦታ በማንም ቢፈጸሙ እኩል መወገዝ አለበት የሚሉት አቶ ዳኒርጋ በዚህ ረገድ ግን ኢትዮጵያ ላይ የሰብአዊ መብት ጥሰቶችን እኩል ያለማየት አዝማሚያ እናያለን ብለዋል። አሁን ሪፖርት የቀረበባቸው አካባቢዎች አብዛኞቹ የጸጥታ ችግር ያለባቸው ናቸው ያሉት አቶ ዳን ወደፊት በእነኛ አካባቢዎች አጥኒ ቡድኖችን በመላክ ዝርዝር ጥናት አካሂደው ሪፖርት እንደሚያቀርቡ አስታውቀዋል። ኢሰመጉ በሀገሪቱ ሰላም እንዲሰፍንና የዜጎች ሰብአዊ መብቶችም እንዲከበሩ መንግስት የሃይማኖት አባቶችና ሁሉም ዜጎች የሚጠበቅባቸው እንዲወጡም ጥሪ አቅርቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ከቤንሻንጉል ጉምዝ አሶሳ ዞንና ካማሽ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ ዞን መነሲቡ ወረዳ ውስጥ መጠለላቸውን የሚናገሩ ሰዎች በቂ ድጋፍ አለማግኘታቸውና ለችግር መጋለጣቸውን አስታውቀዋል። የኦሮሚያ ክልል አደጋ ስጋት አመራር ኮሚሽን ከቤንሻንጉል ክልል የተፈናቀሉትን በመርዳት ላይ እንደሚገኝ ገልጾ ምዕራብ ወለጋ ያሉ ተፈናቃዮችም መረጃው ተጠናክሮ እንደደረሰን ድጋፍ እናደርጋለን ሲል ለቪኦኤ ገልጿል። በተያያዘ ዜና የቤንሻንጉል ጉምዝ ክልል አደጋ ስጋት ስራ አመራር ኮሚሽን በበኩሉ ከ361,000 በላይ ተፈናቃዮች መኖራቸውን ጠቅሶ በአጠቃላይ ከ117,000 በላይ ለችግር የተጋለጡ ሰዎችን በመደገፍ ላይ እገኛለሁ ብሏል። ናኮር መልካ ዝርዝሩን ይዟል።
በኦሮሚያ ክልል ምዕራብ ጉጂ ዞን በአማሮና በቡርጂ ወረዳዎች አዋሳኝ አካባቢዎች ለአመታት የዘለቀውን ግጭትና ጥቃት ለማስቆም ያለመን የተባለ ምክክር በአዋሳ ከተማ ተካሂዷል። ከውይይቱ በኋላም በህዝብ መካከል የተፈጠረውን መጠራጠርና የተቋረጠውን ግንኙነት ለማስቀጠል ከስምምነት መደረሱም ተመልክቷል። ከአማሮ ወረዳ የተሳተፉት የአገር ሽማግሌ አቶ ብርሃኑ ሶያማ የሰላም አስፈላጊነት አጠያቂ አለመሆኑን ተናግረው እርቀ ሰላም ለማውረድ በሁለቱም ክልሎች ማለትም በደቡብና በኦሮሚያ ክልል የተጀመረውን እንቅስቃሴ እንደሚያደንቁ ገልጸዋል። በጉጂ ኦሮሞና በአማሮ አዋሳኝ አካባቢ ያለውን የጸጥታ ችግር ለመፍታት ብዙ ጊዜ ጥረት ቢደረግም አጥጋቢ መፍትሄ እንዳልተገኘም ተናግሯል። ችግሩ የማይፈታውም እውነታው ስለሚደበቅና የህግ የበላይነት ስለማይከበር ነው ሲሉም ተናግሯል።
የሚያስቸግረን ነገር ደግሞ እዚህ በመካከላቸው እነሱንም እየገደለ ያለ ለእኛም በጣም አስፈሪ የሆነ ጠንቅ የሆነ የኦነግ ሸኔ አለ። ጃርሶ በካሎ እኮ የሞተው እኮ የእኛ ጓደኛ እኮ ነው። ባለፈ ጊዜ እዛ እነሱ ጋር የሞተው እነሱ ብቻ ናቸው የሚገሉት ብለንም መፈረጭ አንችልም። በመሀሉ ጠላት አለ። ይህ ጠላት ለእነሱም ለእኛም በጣም አስቸጋሪ የሆነበትና መከላከያ ራሱ ሞክሮ ልዩ ኃይሉ ሞክሮ አሁን ከልዩ ኃይል ጋር ሁሌ እየሞተ እኛ ጋር 12 መከላከያ ኃይል ነው የሞተው ከልዩ ኃይልና ፌደራል ማለት ነው። ስለዚህ ይሄ እየተፋለመ ያለው ኃይል በምን አይነት መልኩ ስርዓት ይዞ አደብ ይዞ ወይ ተደምስሶ ወይ ቦታውን ለቆ ካልሆነ በስተቀር በኋላ መንገድ ላይ ይሄ ነገር እንዳይቀር እኔ እንደ ትልቅም ሰው እንደ አገር ሽማግሌም አገሪንም እንደመራሁ እኔ የሚናገረው በግልጽ ይህንን ክልሉ የኦሮሚያ ክልል ጸጥታ ሰላምና ጸጥታ ቢሮ ኃላፊ የደቡብ ክልል አብሮ ቆሞ ይህንን ጉዳይ ማንም ይሁን ማን ከአማሮም ይሁን ከጉጂ ሰላምን የማስከበርና የህግ የበላይነትን የሚያስከብር አካላት በሌለበት ሁለት ሰዎች ብቻ ይፈታሉ ተብሎ ሁለት አካላት ብቻ ይፈታሉ ተብሎ ይሄ ባይተው
የቡርጂ ብሔረሰብ ተወካይና የአገር ሽማግሌ አቶ አስናቀ ዳምጠ በበኩላቸው በሰላም እጦት የጉጂ ኦሮሞ ህዝብም የቡርጂ ህዝብም ያተረፈው ነገር የለም ብሏል። ሰላም አውርደን በትብብር መስራትና እንደ ወትሮ ሁሉ በጋራ መኖር አለብንም ብሏል። በሁለት ህዝቦች መካከል ዘላቂ ሰላም እንዳይሰፍን በጉጂ ኦሮሞና በቡርጂ ብሔረሰብ ዘንድ ወንጀለኞችን የመደበቅና ሰው ገድለው ንብረት ዘርፈው የገደሉትን ሰው መሳሪያ ታጥቀው የሚዞሩ ሰዎችን መሸሸግና በግፊት እንዳይቀርቡ ማድረግ ጉልህ ችግር መሆኑንም ተናግሯል።
በአሁኑ ሰዓት ወደ አንድነት እንመጣለን፣ ሰላም እንፈልጋለን የምንል ከሆነ ምናልባት በጉጂ መካከል ያለውን ወንጀለኛ ይሁን በጉጂ መካከል ያለው ወንጀለኞች መሰጠት አለባቸው። ከአሁን በኋላ ለሚሰራ ወንጀል ተባባሪዎች እንዳንሆን ህዝቦች ጉጂም ተባባሪ ላይሆን ጉጂም ተባባሪ ላይሆን ራሱን ማዘጋጀት መቻል አለበት። ይህ ከሆነ ይና የሚከብድና የሚቸግረን ነገር ያለ አይመስለኝም።
አሁን በተጀመረው የሰላም ጥሪ በጋራ መልማት እንድንችል ሁኔታዎች ተፈጥረው በህዝብ ላይ የደረሰ ያለው ጉዳት ቀርቶ የቀድሞ አንድነት ይመጣል የሚል እምነት እንዳላቸውም አቶ አስናቀ ተናግረዋል።
በተለይ ቀበሌ ከቀበሌያት ጋር ያለው የገበያ ግንኙነት ቢሰፋ አሁን ዋናው ከተማ ላይ ነው የንግድ ግንኙነት የገበያ ግንኙነት ያለው እንጂ ቀበሌያት ይህን ግንኙነት እያደረጉ አይደለም። ስለዚህ እንደዚህ አይነት ነገር ላይ አትኩረን ብንሰራ ሰው ቢደበላለቅ የቀደመው ነገር ይመለሳል። ከዛም በኋላ ሰላም እጅግ ጽኑ ሰላም በጉጂና በጉጂ መካከል ማንጣት እንችላለን የሚል ሀሳብ አለ።
ሰላም የሚወርደው ሀቅ ቦታውን ስታገኝና እውነት ቁመናውን ስታረጋግጥ ነው ያሉት ደግሞ ከሚራብ ጉጂ ዞን ገላና ወረዳ የተገኙት የአገር ሽማግሌ አቶ ዋቆ ጉዮ ናቸው። ብዙ ሰዎች ተገሎብናል፣ አያሌ ንብረትም ወድማል ያሉት አቶ ዋቆም ያለፈው አልፏል፣ ካሁን በኋላ ለሰላም ቅድሚያ ሰጠን አንድነታችንን ማጠናከር አለብን ሲሉም ተናግሯል።
ከነና ጀዶ አመሁንቲኬና ሳቢ ጉጂ ሳቢ አማሮ
ይሄንን ማድረግ የምንችለው ግን እኛም የጉጂ ማህበረሰብና እንደውም የአማሮ ወይ የጉጂ ማህበረሰብ እውነት ተናግረን እውነት ካወጣንና አብረን ከሰራን ነው የሚመጣው ሰላም።
የአገር ሽማግሌዎችና የሃይማኖት አባቶች የተረጋጋ እርቅ ለማውረድና ዘላቂ ሰላም ለማረጋገጥ የተጀመረውን ሁሉን አቀፍ እንቅስቃሴ ደግፈው ኃላፊነታቸውን እንደሚወጡም ተናግሯል። በጉጂ ኦሮሞ በቡርጅና በአማሮ ወረዳዎች የሚፈጸመውን ጥቃት ለማስቆም በህዝብ መካከል የተፈጠረው የመጠራጠርና ስጋት ለማስወገድ የሁሉም ወገኖች ተወካዮች በተገኙበት በቂ ውይይት ከተደረገ በኋላም ከስምምነት ተደርሷል። የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አላማዮ ባውዲም አገር ለማፍረስ የሚሰሩ ቡድኖችን ሴራ ማምከን የሚቻለው እንደዚህ አይነት ምክክር ማድረግና ለዘላቂ ሰላም ቅድሚያ ሲሰጥ ነው ብሏል። የጉጂ ኦሮሞ የአማሮና ቡርጄ ወረዳዎች ለዘመናት የጋራ እሴት ያላቸው ህዝብ እንደሆኑ ገልጠው ነገር ግን ተቀርጾ ተሰጥቷቸዋል ባሉት የሴራና የልዩነት ፖለቲካ ለተወሰነ ዓመታት ጥላቻ፣ መገፋፋትና መገዳደል እንዲኖር አድርጓልም ብሏል።
ጸጥታ ኮሽ ባለ ቁጥር በየቀየው የምንዳከርበት ሁኔታ ከመፍጠር ወጥተን ስትራቴጂክ የሆነ ግንኙነታችን ምን መሆን አለበት፣ ዘላቂ ሰላም ለመገንባት ምን እንስራ፣ ከምንም በላይ ደግሞ አብሮ የሚኖረው ህዝብ ከዚህ ከሰፈር አጀንዳ እንዲወጣ የጋራ አቅም ሊሆን የሚችሉ የልማት ስራዎችን እንዴት አድርገን እናስተሳሰር፣ ከዚህም በላይ ሌሎች ማህበራዊና ኢኮኖሚያዊ ትስስሮችንም እንዴት ነው የጋራ የምናደርገው የሚሉ ጉዳዮች ላይ ቀጣይ ትርጉም ባለው መንገድ በክልሎች መካከል አሰራርም ተፈጥሮ በጋራ የምንሰራበት ሂደት እናጠናክራለን።
አቶ አለማየሁ የተፈጠረውን ችግር ህዝቡ ለዘመናት ሲገለገልበት በነበረው ባህላዊ እሴት እንዲፈታ ይደረጋልም ነው ያሉት። የኦሮሚያ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ስሳይ ኡሪሳ ለህዝብ ከዚህ የበለጠ አጀንዳ የለንም ብሏል። ሰላም በቀጠናው እንዲረጋገጥ ህዝቡ፣ የሃይማኖት አባቶች፣ የአገር ሽማግሌዎችና የጎሳ መሪዎች ኃላፊነታቸውን መወጣት አለባቸው ሲሉ ተናግሯል።
እንደ መንግስት ደግሞ ቁርጠኝነትን ይፈልጋል ማለት ነው። በተዋረድ ያለን የመንግስት አካላት እዚህ ላይ ተመሳሳይ አቋም ማንይዝ ከሆነ እነኚህ ችግሮች እንዲቀጥሉ እየፈቀርን እንደ ሄር መውሰድ መቻል አለብን ማለት ነው። ማህበረሰቡ ደግሞ በያለበት የራሱን ድርሻ ቆጥሮ ወስዶ መንግስትን የሚደግፍበት አሰራር ካልተመቻቸ ለሰላም ማጣት ጊዜ እየሰጠን ጊዜ እያበደርን እንደሆን መውሰድ መቻል አለብን ማለት ነው።
አቶ ስሳይ በወንጀሎች ላይ የማያዳግም እርምጃ መወሰድ አለበትም ሲሉ ተናግሯል።
ችግር የፈጠረው አካል ችግር ከፈጠረው ወረዳ ላይ አሳልፎ መስጠትና አስተማሪ ቅጣት መስጠት፣ የህግ የበላይነትን ማስከበር፣ ይሄ ወገኔ ነው፣ ይሄ እኔ ጎሳ ነው፣ ይሄ እኔ ሃይማኖት ተከታይ ነው ብለን የምንሸፍን ከሆነ ችግር እንዲባባስ መፍቀድ ይሆናል። ስለዚህ እንደ መንግስት እዚህ ላይ ሁለቱም ጎረቤት ወረዳዎች እዚህ ላይ ምንም መደራደር የለብንም ማለት ነው።
የሁለቱም ክልል የስራ ኃላፊዎች፣ የአገር ሽማግሌዎችና የሃይማኖት አባቶች እንዲሁም የጸጥታ አካላት በተገኙበት የተደረገ ውይይት በቀበሌ ደረጃም በእያንዳንዱ አካባቢ እንደሚደረግም ተገል ተገልጧል። የኦሮሚያና የደቡብ ክልል ጸጥታ አካላት የአደጋ ስጋት ስራ አመራር ኮሚሽኖች ሂደቱን እንደሚያመቻቹ ያስታወቁ ሲሆን በተባበሩት መንግስታት ድርጅት የልማት ፕሮግራም የቴክኒክና የፋይናንስ ድጋፍ እንደሚያደርግም ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። ዮናታን በጉጂ ኦሮሞ በአማሮና ቡርጂ ልዩ ወረዳ አካባቢዎች በተደጋጋሚ ስለተፈጸሙ በቆዩ ጥቃቶች በህዝብ መካከል የተፈጠረውን ስጋትና ጥርጣሬ ለመቅረፍ በጋራ ለመስራት ያስችላልና ዘላቂ ሰላም ያወርዳል የሚል ስምምነት በህዝብ ተወካዮች ምክር ቤት በተገኙበት በሐዋሳ ከተማ ስለተፈጸመው ዘገባ ያጠናቀረውን ነበር ያደመጣችሁት። በመግቢያችን ላይ ናኮር መልካ በሚል ያስተዋወቅ ነው በስህተት በመሆኑ ይቅርታ እንጠይቃለን። ወደ ተከታዩ ዘገባችን ስናልፍ ወደ አፍጋኒስታን ነው የምንሄደው። አፍጋኒስታን ዋና ከተማ ካቡል ላይ ዛሬ ተተኩሰው የነበሩ ሮኬቶችን በሚሳኤል ጥቃት መከላከያ መሳሪያዎች ማምከናቸውን የዩናይትድ ስቴትስ ባለስልጣናት ማስታወቃቸውን ሪፖርተራችን ጄሰን ጋድማን ዘግቧል። ፕሬዚዳንት ጆ ባይደን ስለ ሁኔታው ማብራሪያ እንደተሰጣቸው ለጋዜጠኞች የተናገሩት የዋይት ሀውስ ቃል አቀባይ ጄን ሳኪ የጦር አዛዦቻቸው እዚያ የሚገኙ ኃይሎቻቸውን ደህንነት ለመጠበቅ ማድረግ የሚገባቸውን ሁሉ እንዲፈጽሙና ጥረታቸውን እንዲያጠናክሩ ትዕዛዝ መስጠታቸውን ገልጸዋል። ሚሼል ኩዊን ባጠናቀረችው ዘገባ ደግሞ አሜሪካ ወታደሮቿን
ሙሉ በሙሉ የምታስወጣበት ቀነ ገደብ የሚያበቃው ነገ ነሐሴ 25 ቢሆንም ዜጎቻቸውና አፍጋን አጋሮቻቸውን የማስወጣቱን ጥረት ከነገ በኋላም እንደሚቀጥሉ ያስተዳደሩ ባለስልጣናት ተናግረዋል። ሰው ወደፊትም ከሀገር መውጣት እንዲችል እንደሚፈቀድ አንድ የታሊባን ባለስልጣን ያሳወቁ ሲሆን ይህንን ቃል ዓለም አቀፉ ማህበረሰብ እየተከታተለ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኤቢሲ የዜና አውታር ጋር ዓለም ልስ ባደረጉበት ወቅት አሳስበዋል።
114 countries have made very clear that it is their expectation.
ሌሎች 14 ሀገሮች ግልጽ ያደረጉት ነገር ታሊባን እንደ አውሮፓ አቆጣጠር ከነሐሴ 31 ጀምሮ ሰዎች በነጻነት እንዲጓዙ ይፈቅዳል ብለው የሚጠብቁ መሆኑን ነው።
ፕሬዝዳንት ባይደን አፍጋኒስታን ውስጥ የተገደሉ 13 አሜሪካውያንን አስክሬን ትላንት በክብር ተቀብለዋል። ወታደሮቹ የተገደሉት ባለፈው ሳምንት ካቡል አውሮፕላን ጣቢያ መግቢያ ላይ በተጣለው የፍንዳታ አደጋ ሲሆን ከ170 በላይ አፍጋናውያን ሲቪሎችም በዚሁ ጥቃት መገደላቸው ተዘግቧል። ይህ የዩናይትድ ስቴትስ ከአፍጋኒስታን ጠቅልሎ የመውጣት ሂደት አደገኛና በትርምስ የተሞላ እንደሚሆን የተናገሩት የባይደን አስተዳደር ባለስልጣናት ባለፉት ጥቂት ሳምንታት ውስጥ ከመቶ ሺህ በላይ ሰው ማስወጣት መቻላቸውንም ገልጸዋል። ይሁን እንጂ ባይደን በርካታ አደገኛ እርምጃዎችን ወስደዋል ሲሉ ከሚተቿቸው መካከል ሪፐብሊካኑ ሴናተር ሊንዲዝ ግራሃም አንዱ ናቸው። ትላንት ከሲቢኤስ የዜና አውታር ሬስ ዘ ኔሽን ፕሮግራም ጋር ቃለ ምልልስ አድርገው ነበር።
ፕሬዝዳንት ባይደን የአፍጋኒስታንን ጉዳይ ለወደፊቱ ፕሬዝዳንት የሚያውት መሆኑን ተናግረዋል። ለሚቀጥሉት 20 አመታት የአሜሪካ ፕሬዝዳንቶች ከዚህ ቀውስ ጋር ይታገላሉ።
የፕሬዝዳንቱ የብሔራዊ ጸጥታ አማካሪ ጃክ ሲልቫንም በዚሁ የሲቢሲ ፕሮግራም ላይ ተጠይቀው ሲመልሱ አፍጋኒስታን ውስጥ የሚንቀሳቀሱ የሽብር ቡድኖች የተራቀቁ ጥቃቶችን ከአፍጋኒስታን ውጪ ሊያደርሱ የሚችል አቅም እንደሌላቸው የስለላ መረጃዎች እንደሚጠቀሙ ጠቅሰው ወደዚያ ደረጃ ግን ሊሸጋገሩ እንደሚችሉ ያላቸውን ስጋት ገልጸዋል።
What we have proven over time in other countries Ed is that we are capable
በጊዜ ሂደት ውስጥ ሌሎች አገሮች ላይ በትክክል መስራቱን ያረጋግጥነው ነገር የሽብርተኝነትን አደጋ ትልቅ ጦር ማሰማራት ሳያስፈልገን በውጭ አገር ሊያደርጉ የሚችሉትን የሽብርተኝነት እቅዶች ሁሉ ማክሸፍ የምንችል መሆናችን ነው።
አሜሪካ የአፍጋኒስታንን ሁኔታ በቅርብ መከታተሏን ብትቀጥልም እዚያ ዲፕሎማሲያዊ ሚሽን እንደማይኖራት ግን የውጭ ጉዳይ ሚኒስትሩ በትላንቱ የኤቢሲ ቃለ ምልልሳቸው ወቅት ተናግረዋል።
We're going to have to see exactly what happens in the weeks
ታሊባኖች ምን እንደሚያደርጉና በአገሪቱ ውስጥ ያለው ሁኔታ ምን እንደሚመስል በሚቀጥሉት ሳምንታትና ወራት ውስጥ እናያለን።
ዩናይትድ ስቴትስ ለ20 አመታት ተቆጣጥራት ወደ ቆየችው አፍጋኒስታን አንድ ቀን የመመለሷ ጉዳይ ወደፊት የሚታይ ይሆናል ብለዋል ብሊንከን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንወሰዳችሁ። በሺዎች የሚቆጠሩ አሜሪካውያን ባለፈው ቅዳሜ በዋሽንግተን ዲሲ የመምረጥ መብቶች እንዲከበሩና እንዲጠበቁ የሚጠይቅ ሰላማዊ ሰልፍ አካሂደዋል። በበርካታዎቹ የዩናይትድ ስቴትስ ክፍለ ግዛቶች አነስተኛ ቁጥር ያላቸውን የማህበረሰብ አባላት መራጮችን የሚያፍኑ ህጎች እየወጡ መሆኑን በመጥቀስ ተቃውሟቸውን አሰምተዋል። የሰልፉ ዋና ዓላማ የምርጫ ህጎች እንዲከበሩ ህግ አውጪዎች ላይ ግፊት ለማድረግ መሆኑን ሰልፈኞቹ ለአሜሪካ ድምጽ ገልጸዋል። በተቃውሞ ከዋሽንግተንና ከተለያዩ ክፍለ ግዛቶች የመጡ ሰልፈኞች ተካፋይ ሆነዋል። እለቱ ዶክተር ማርቲን ሉተር ኪንግ ታሪካዊ ንግግር ያደረጉበት በመሆኑም በርካታ አፍሪካ አሜሪካውያን ተገኝተዋል። ሰልፉን የተከታተለው ደረጀ ደስታ ተከታዩን ዘገባ አጠናክሯል።
የምንፈልገው ምንድን ነው? የመምረጥ መብት ነው። መች ነው የምንፈልገው? የምንፈልገው አሁኑኑ ነው ይላል የሰልፈኞቹ መፈክር። ሰልፈኞቹ ከማለዳው 6 ሰዓት ጀምሮ መሰባሰብ የጀመሩት ዋሽንግተን ዲሲ መክፈርሰን ስኩዌር እየተባለ በሚጠራው ስፍራ ነው። ቆይታቸው በመዝናናት ነበር። ተሳታፊዎቹ የመጡት ከተለያየ አካባቢ ነው። ለምሳሌ እኚህ ሰው ቢሊ ሃውስ ይባላሉ። የመጡት ከክሊቭላንድ ኦሃዮ ክፍለ ግዛት ነው። የመጡበትን ምክንያት ነግረውኛል።
We're here to get the vote passed and a couple more bills we're trying to get.
እዚህ ያለነው ለመምረጥ እንድንችል የሚያስችለን ድምጽ እንዲያልፍ ነው። ምርጫውን አስመልክቶ እንዲያልፉ የምንፈልጋቸው ሁለት ረቂቅ ህጎችም አሉ።
በሰልፉ የጧት ፕሮግራም ላይ ከተለያዩ የህብረተሰብ ክፍል የመጡ የማህበረሰብ መሪዎችና የተለያዩ ተናጋሪዎች ነበሩ። ከነዚህ መካከል ከኒውዮርክ የመጡት ኩዊን ጊ አንደኛዋ ናቸው። ጥቁር አሜሪካዊዋ ኩዊን የመድረክና የፊልም አልባሳት ዲዛይነር ሲሆኑ ጾታቸውን የቀየሩ የትራንስጀንደር ማህበረሰብ መሪ ናቸው። የሰልፉን ዓላማ በመርጫው ዙሪያ ብቻ የተገደበ ሳይሆን ከሱም ጋር ተያይዞ በጥቁር አሜሪካውያን ላይ ስላለው ጭቆና አንስተዋል። የትግል ጊዜው አሁን ነው ይላሉ።
We are here because it is time. It is time for us to continue fighting. It is time for us more than ever to show up for our rights, to show up in the way that our ancestors have shown up for us, in the way that they've galvanized after us.
እዚህ ያለነው አሁን ጊዜው ስለሆነ ነው። ትግሉን ለመቀጠል ጊዜው አሁን ነው። ከመቶም ጊዜ በላይ ለመብታችን ለመውጣት ጊዜው አሁን ነው። ልክ አያቶቻችን ለኛ እንዳደረጉት እኛም መውጣት ያለብን ጊዜ አሁን ነው። አደራውን ማስተላለፊያ ጊዜያችንም ይሄ ነው። እየተዋጋን ያለነው ከነጭ የበላይነት ጋር ነው። እየተዋጋን ያለነው እኛ እንዳናሸንፍ ከሚፈልግ አካል ጋር ነው።
እኚህ ከኒውዮርክ የመጡትም ጥቁር አሜሪካዊት ሴትም ያልተሸራረፈ መብት እንደሚፈልጉ ይናገራሉ።
I'm here to protect our voting rights. I'm here to make sure that our rights are not compromised or traded off and we are not dismissed or diminished.
የመምረጥ መብታችንን ለመከላከል ነው እዚህ ያለሁት። እዚህ ያለሁት መብታችን ያልተደፈረ ወይም ያልተሸራረፈ መሆኑን ለማረጋገጥ ነው። እንደ ሰው የጠፋን ወይም የተደመሰስን አይደለንም። የምንፈልገው እየሆነ ካለው ነገር ጋር ተጋፍጠን በመቆም ከፊታችን ያለው ነገር እንዳይደርስብን ለማድረግ ነው።
ስለ አሜሪካ ዲሞክራሲ የተነገረን በትምርት ቤት የተማርነው ይህ አይደለም በማለት የተናገሩት ሌላዋ የመድረክ ተናጋሪ አክቲቪስት ሉድሮስ ማዲሰን ነበሩ። በጥቁሮች ላይ የሚደረገው መድሎ አያይዘው ተርከዋል።
When I was in third grade, our teacher told us we could vote on where the class would go on a field trip. We were told this was democracy, voting for what we wanted. She didn't tell us that if we were black we couldn't vote. She didn't tell us that because of our gender we couldn't vote. She didn't tell us that if our parents were undocumented, we couldn't vote.
ሶስተኛ ክፍል ተማሪ ያለው አስተማሪያችን ለመስክ ጉብኝት የት መሄድ እንዳለብን ድምጽ እንድንሰጥ አርጋን ነበር። ያንን ስታስተምረን የሚፈልጉትን ነገር ለመምረጥ ድምጽ መስጠት ዲሞክራሲ ነው ብላ ነግራን ነበር። ይሁን እንጂ በጾታችን የተነሳ መምረጥ አትችሉም አላለችንም። ቤተሰቦቻችሁ ህጋዊ መኖሪያ ሰነድ ከሌላቸው መምረጥ አትችሉም አላለችንም። በታሪክ ውስጥ ዲሞክራሲና የመምረጥ መብት ችግር ሲገጥም አይኖረ ነው። በ1870 የወጣው 15ኛው የህገ መንግስቱ ማሻሻያ ለጥቁሮች የመምረጥ መብት አጎናጽፏል። በዘር ቀለም ምክንያት የመምረጥ መብትን መንፈግ እንደማይገባ ደንግጓል። የጂም ክሮ ህግ ያደረገው ግን የዛን ተቃራኒ ነው። የምርጫ ታክስ ለመምረጥ መክፈል እንዲሁም ብዙዎቹ መራጮች ችለው የማያልፉት የመጻፍና ማንበብ ፈተና የመሳሰሉት ይጠቀሳሉ።
ማድሰን አክለው ሲናገሩ በ1920 የተሻሻለው 19ኛው ህገ መንግስት ማሻሻያም እንዲሁ የሴቶችን መብት ያጎናጸፈ ነው። ለዚያ መብት መከበር ብዙ ሴቶች እንዲሁ ተሰልፈውበታል ብለዋል። ይሁን እንጂ በዚያም ትግል ውስጥ በሚያሳዝን መንገድ ለራሳቸው መብት የታገሉ ነጭ ሴቶች የብዙዎቹን የጥቁር ሴቶች መብቶች ከራሳቸው ጋር አንድ አድርገው አልተመለከቱትም። የጥቁር ሴቶች መብት ትግል አብሮ የተካሄደ ቢሆንም የተካደ ሆኗል ብለዋል። በዚህ ዘመን የተቃውሞ ሰልፉ ዋነኛ ምክንያት መሆኑ የተነገረላቸውን የረቂቅ ህጎች እየጸደቁ መሆኑንም ተናግረዋል።
Today, as we speak, 48 states are considering almost 400 bills to restrict voting rights. Restrict early voting, restrict disability access, restrict election day registration.
ዛሬ ይህንን ንግግር በምንሰማበት በዚች ሰዓት 48 ክፍለ ግዛቶች የመምረጥ መብትን የሚገድቡ ወደ 400 የሚደርሱ የረቂቅ ህጎችን እያወጡ ነው።
የሰልፉ አዘጋጆችና ማህበራዊ አንቂዎች በድረገጾቻቸው ላይ ባሰፈሩት መረጃ እነዚህ የጸደቁትም ሆነ የረቀቁት ህጎች ስለሚያግዷቸውም ሆነ ስለሚገድቧቸው የምርጫ መብቶች ዘርዝረዋል። ከነዚህ ውስጥ በፖስታ ቤት የሚላክን ድምጽ አጸጣጥ ሂደትን መገደብ፣ ከምርጫ ቀን በፊት አስቀድሞ የሚደረጉ የድምጽ አጸጣጥ ሂደቶችንም መከልከል፣ ከምርጫው ቀናት በፊት ያሉትን የድምጽ መስጫ ሰዓታትና ቀናትን መቀነስ፣ ከሁሉም ፓርቲዎች የተውጣጡ ምርጫውን ሂደት የሚገመግም ቦርድ መከልከል የመሳሰሉት የሚሉት ይገኝባቸዋል። እለቱ ዶክተር ማርቲን ሉተር ኪንግ ታሪካዊ ንግግር ያደረጉበት እለት በመሆኑም በርካታ አፍሪካ አሜሪካውያን ተገኝተዋል። ከጥቁሮች መብት ግንባር ቀደም ታጋዮችም እነ ሬቨረንድ አል ሻርፕተን የተቃውሞ ሰልፉን የመሩ ሲሆን የዶክተር ማርቲን ሉተር ልጅ ማርቲን ሉተር ኪንግ ሶስተኛም አብረዋቸው ነበሩ። በ1965 በፌዴራል መንግስቱ የወጣውን የመራጮችን መብቶች የሚጠብቀውን ህግ የሚያጠናክር ረቂቅ ህግ በተወካዮች ምክር ቤት ባለፈው ሳምንት ውስጥ የወጣ ቢሆንም የሪፐብሊካንን በቂ ድጋፍ በማግኘት የህግ መወሰኛው ምክር ቤት ቀርቦ የመጽደቅ እድሉ አነስተኛ መሆኑ ተነግሯል። ረቂቅ ህጉ ባለፈው ዓመት ህይወታቸው ባለፈው በቀድሞ የሲቪል መብቶች ተሟጋችና የምክር ቤት አባል ጆን ሉዊስም የተሰየመ መሆኑን ተመልክቷል። ጆን ሉዊስ ከነ ዶክተር ማርቲን ሉተር ኪንግ ጋር አብረው የታገሉ የጥቁሮችና የሰብአዊ መብት አርበኛ ነበሩ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የዜናና የትንታኔው መጽሔት የሚስተናግዱበት ክፍለ ጊዜ ተጠናቀቀ። አሁን ሁለተኛው አጋማሽ ላይ እንገኛለን። ለዛሬ የሰኞ ምሽት ጤና ቀዳሚው ዝግጅታችን ነው። በጤና ዝግጅታችን በዩናይትድ ስቴትስ እንደ አዲስ ያገረሸውና በፍጥነትም የተዛመተ ያለውን የኮቪድ-19 ወረርሽኝና ተዛማጅ ወደ ሆነው ወደ ትምህርት ቤት በመመለስ ዙሪያ ባለበት በአሁኑ ወቅት ከደቀናቸው ፈተናዎች ተዛምደው የሚታዩ ሁኔታዎችን ይዳስሳል የምሽቱ ዝግጅታችን። ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ ጃጀው መኮንን በዩናይትድ ስቴትስ ራክቪል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ህሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። ዶክተር አሰፋ በተጨማሪም የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። አሉላ ከበደ ነው ያነጋገራቸው።
ዶክተር አሰፋ ጃጃው መኮንን በቅድሚያ ለጊዜው አመሰግናለሁ።
ሴስትልኝ አሉላ።
በዛሬው ፕሮግራማችን የወረርሽኙን አካሄድ ለመቀየር ከተሻለ እርከን ላይ ደርሳለች፣ የተሻለውን መንገድ ተያይዛለች ተብላ በነበረውና የተገኘው እመርታ እንዳይቀለበስ ስጋት ባደረባት ዩናይትድ ስቴትስ የኮቪድ ይዞታ ላይ ነው የምናተኩረው። የኮሮና ቫይረስ ማገርሸት ዳግም አሳሳቢ ደረጃ ላይ ደርሷል። ሆስፒታሎች በኮቪድ-19 ህሙማን መጨናነቅ ይዘዋል። የባለሙያዎችና ከአቅማቸው በላይ መጨናነቅ ይዘዋል። የባለሙያዎችና የኦክሲጅን እጥረትም እየታየ ነው። ለመሆኑ ይህን አሁን በተለይ በደቡባዊ ዩናይት ስቴትስ ግዛቶች እየታየ ያለውን ይህን አሳሳቢ የተባለ ሁኔታ እንዴት ይገመግሙታል? በሱ ብንጀምር።
አዎ እንግዲህ ወረርሽኙ ከጀመረ በኋላ በአብዛኛው እንደገና እየደጋገመ ወራቶቹን እየጠበቀ ሊያገረሽ እንደሚችል ይጠበቅ ነበር። ነገር ግን አሁንም ቢሆን የዚህ አይነት የበሽታ ኢንፌክሽንም ሆስፒታል መግባትም ህይወት ማለፍም በጣም ጨምሮ እየታየ ያለው በተገቢው መንገድ ባልተከተቡ አካባቢዎች። ስለዚህ ነው የዩናይትድ ስቴትስ የደቡባዊ ክፍሉ የክትባት ስርጭቱ በጣም አነስተኛ ስለሆነ ነው አሁን የዚህ አይነት ሁኔታ እያየን ያለ ነው። በሰሜኑ የአሜሪካን ክፍል በሁሉም ቦታዎች በሚባል ሁኔታ ትንሽ ከፍ ማለት ነገር ይታያል። በዚሁም በእኛም ለምሳሌ በዋሽንግተን፣ በሜሪላንድ፣ በቨርጂኒያ አካባቢ የአዲስ ኢንፌክሽኖች ቁጥርም ቴስት የሚደረጉ ሰዎችን ቁጥር ሆስፒታልም የሚሄዱ የሚገቡ ሰዎች ቁጥር ትንሽ ከፍ ማለት አሳይቶ፣ ነገር ግን ህይወታቸው የሚያልፈው ቁጥር አሁንም በጣም በጣም አነስተኛ ነው። ወደ ደቡባዊ የአሜሪካ ክፍል ግን ልክ ወረርሽኙ የጀመረ ሰሞን አካባቢ የነበረው አይነት ነው እና ይህ ሁሉ የክትባት ስርጭት አነስተኛነት ውጤት ነው።
ዶክተር አሰፋ እዚህ እርስዎ ያሉበት ዋሽንግተን ዲሲ እና አካባቢውን አጎራባች ግዛቶችንም የሚመለከት ምንም እንኳን እንደ ደቡባዊ ግዛቶች ባይሆን በመጠኑም ቢሆን ከፍ ማለት ማሳየቱን በእርግጥ ለህልፈት የመዳረግ እድል በጣም አናሳ መሆኑን ገልጸዋል። ክትባቱ በስፋት መሰራጨቱን ያመላክት ይሆናል። እርሶ ባሉበት ተቋምም የኮቪድ ህሙማንን ትረዳላችሁና በተለይ አስቸኳይ እርዳታ በሚፈልጉበት ጊዜ የሚመጡበትም ተቋም እንደመሆኑ በእናንተስ አካባቢ የኮቪድ ታማሚዎች ቁጥር መጨመር አሳይተዋል? ወደ ሆስፒታል ገብተው የሚታከሙ ሰዎች ቁጥርስ?
በእኛ አካባቢ በተለይ እኔ በምሰራበት ቦታ አሁንም በጣም ጥሩ ሁኔታ ላይ ነው ያለው። ምክንያቱም የቫክሲኔሽን ከቨሬጃችን እንግዲህ ሞንትጎመሪ ካውንቲ የምንለው ከ66% በላይ ሁለተኛ ቫክሲን የተከተበ ሰው ነው ያለው። ወደ እኛ ደግሞ ዙም ስናደርግ እንደው በጣም እኛ ሴንተር ዙሪያ አካባቢ ደግሞ ስንሄድ በጣም ከፍተኛ የክትባት ከቨሬጅ ሁኔታ ነው ያለው። ስለዚህ ፖዘቲቭ የሆኑ ማይልድ የምንለው ህመሞችን ቁጥር ከፍ ማለት አይተናል። በተለይ ወጣት በሆነው ሀገር የህብረተሰብ ክፍል ብዙ እንቅስቃሴ ስላለ፣ ነገር ግን አሁን ወደ ሆስፒታል መሄድና በተለይ ህይወት ማለፍን በሚያሰጋ ወይም እንደው በእርግጥ አካባቢ እዛ ደረጃ ላይ አይደለም ያለ ነው። በዙሪያችን ግን ሞንትጎመሪ ካውንቲ ሰፊም ስለሆነ ፕሪንስ ጆርጅ ካውንቲ እነዚህ ሁሉ ስላሉበት ዙሪያውን ስናይ ዋሽንግተን ዲሲ እና ቨርጂኒያንም ስናይ ትንሽ ከፍ ማለት ይታያል። 10% እንደዚህ አዲስ ኢንፌክሽኖች አንዳንድ ቦታ ላይ 30% ወደ ላይ ከፍ ማለት። ነገር ግን የሆስፒታል መግባት የኢንፌክሽኑን ቁጥር የተከተለ እድገት አይደለም ያሳየው። ስለዚህ ብዙ አሁንም ቀለል ያለ መሆን የሚያሳየው።
መልካም ዶክተር አሰፋ የክትባቱ በአግባቡ አለመወሰድ ምክንያት መሆኑን ገልጸዋል። አንዳንዶች ለዚህ ምክንያቱ ከመቶ ሚሊዮኖች በላይ ክትባቱን ከወሰዱ ውጤቱም ከታየም በኋላ ከዚህ ሁሉ በኋላ ዛሬም የተዛቡ መረጃዎች እያሳደሩ ያሉት ተጽዕኖ በምክንያትነት እየተገለጸ ነው። በአንድ በኩል የክትባቱን ጠቀሜታና ደራሽነት አለመቀበል፣ በሌላ በኩል ደግሞ ፍጹም ሳይንሳዊ መሰረት የሌላቸው ሌላ ቀርቶ ለእንስሳት የሚሰጡ የጥገኛ ተፍሳክ መድኃኒቶችን እንደ ፈዋሽ መድኃኒት አድርጎ መውሰድና ራስን ለአደጋ መዳረግ ጭምር በዚህ ከፍ ያለ ስልጣኔ ያለበት በሚባለው ዩናይትድ ስቴትስ እየታየ ነው። ምንም እንኳን ክትባት በነጻና እንደ ልብ ቢገኝም ይሄንንስ እንዴት ነው የሚገመግሙት?
እንግዲህ ክትባትን አይሰራም ብሎ ወይም ደግሞ ጉዳት ያመጣል ብሎ የሚሰራጩት ትክክል ያሉን መረጃዎች በከፍተኛ ሁኔታ በደንብ ጥናት ተደርጎባቸው እየተሰራቸው ያሉ ናቸው። በቅርብ ቀን ኢንቨስቲጌሽን እንደተደረገው እንደሚታወቀው የሶሻል ሚዲያ ፕላትፎርም በመጠቀም የሳይበር ሚስኢንፎርሜሽን የሚባለውን በማድረግ በትክክል ታርጌት ተደርጎ በተለይ ደግሞ ማይኖሪቲ ኮሚኒቲ የምንላቸውን ጥቁሮች አካባቢ የሚኖሩበት ታርጌት ያደረገ ኢንፎርሜሽን ደረጃ ድረስ ስርጭት አለዛለን። ይሄ እነዚህ ኢንፎርሜሽኖች በሶሻል ሚዲያ የሚሄዱበት አካባቢና የክትባት ስርጭት አብረው የሚሄዱት ለምሳሌ ወደ አንድ ቦታ ወደ ፒጂ ካውንቲ ለምሳሌ መጥፎ ኢንፎርሜሽን ቢላክ አንድ ሰው ሁለቴ ያን ኢንፎርሜሽን ማንበብ ከቻለ የመከተብ እድሉ በ50% ይወርዳል። ይሄ እንግዲህ በጣም በጣም ሲሪየስ የሆነ ነገር ነው። ነገር ግን ይሄን ሚስ ኢንፎርሜሽን የምንለውን ነገር የምንዋጋው ሁልጊዜ ትክክለኛ ኢንፎርሜሽንን በመስጠት እና በእኔ ግምት አሁንም ላልተከተቡ ሰዎች በሚገባው ደረጃ አንዳንዴም ቢሆን ቤት ለቤትም ተሂዶ ዋን ቱ ዋን ማለት አንድ ሰውን ቁጭ ብሎ በጽሞና በማስረዳት ሀሳቡን እንዲቀይርና እንዲከተል ማድረግ ያስፈልጋል። ምክንያቱም ሚስ ኢንፎርሜሽንን በትክክለኛ ኢንፎርሜሽን ብቻ ነው መዋጋት።
ዶክተር አሰፋ ልጆች ከአንድ አመት በላይ ለሚሆን ጊዜ ትምህርታቸውን አቋርጠው ከቆዩ በኋላ ለመጀመሪያ ጊዜ ወደ ትምህርት ቤት የሚሄዱበት የትምህርት ቤት መከፈቻ ሰዓት ላይ ነው የምንነጋገረው። እንዲያውም እርሶን የሚያገኘሁት ልጆን ወደ ትምህርት ቤት በመሸኘት ላይ ሳሉ ነው። ብዙ ወላጆች ልጆቻቸው ትምህርት ቤት የሚሄዱበት ሁኔታ እንዲመቻች ሲጠይቁ ነበር። በአንጻሩ ደግሞ ስጋቱ አላበቃም። እንደ ወላጅ የራስዎንም እይታ አዛምደው ቢያስረዱን ምን ይታዩታል? ሁለት የሚወዳደሩ ፍላጎቶች ባሉበት
እንግዲህ ዛሬ አንዱ እንደ ማይልስቶን የምንለው ቀን ነው። ልጆቹ ወደ ባስ ሲገቡ ወላጆቹ አሁን ውጭ ነው ያሉት ይታዩኛል። በጣም እንደው ልክ እንቁጣጣሽ አይነት ነገር ነው የሚመስለው ደስታቸው። አራት ልጆች ነው ያሉኝ እና የመጀመሪያ ልጅ አሁን 7ኛ ክፍል የመጀመሪያ ቀኗ ነው። እሷን የሸኘው ነው። እሷ 12 ዓመቷ ልክ እንደሞላ ከወር በፊት ክትባት ወስዳለች እና 7ኛ 8ኛ ክፍል ወደ ላይ ያሉት ልጆች በአብዛኛው የተከተቡ ናቸው። ስለዚህ የእነሱ ሁኔታ ብዙ አያሰጋም። ነገር ግን ልጆች ላይ በተለይ ደግሞ ሄስካ በጋ የነበረበት ጊዜ ስለነበር ልጆች ውጪ ስለነበሩ ብዙ የጨዋታ ቦታዎች ምኖች ሁሉ ክፍት ስለነበሩ ከአራት እጥፍ በላይ ዴልታ የምንለው ቫይረስ አሁን ያለው ዝርያ ስርጭት አሳይቷል። እንግዲህ ልጆችን በሁለት መንገድ ነው ማየት ያለብን። ትምህርት ቤት በእርግጥ የራሱ የሆነ ደግሞ ሲሪየስ የሆነ ሜጀሮች መወሰድ አለባቸው። ለምሳሌ ራንደም ቴስቲንግ ሊኖር ይችላል። የማስክ ፖሊሲው፣ ዲስታንስ ፖሊሲው ምኑ አለ። ማየት ያለብን ምንድን ነው ቫይረሶች በጣም መራባበት ቁጥር እንደገና ደግሞ ሌላ ዝርያ የመፍጠር ባህሪ ስለምታይ ነው። ስለዚህ ልጆቹን በተቻለ መጠን እነዚህ ሜጀሮች ሁሉ እናደርጋለን እንጂ እነሱ ላይ በኢንፌክሽን ምክንያት በሚደርስባቸው ህመም፣ ሆስፒታል መግባት እና ህይወት ማለፍ ከትምህርት ቤት መቅረታቸው ካለው ጉዳት ጋር ሲታይ ትምህርት ቤት መሄዳቸው ነው ጠበቀው። ግን የሚደረጉትን ከፍተኛ ጥንቃቄዎች ነው፣ ለምሳሌ ቴስቲንጎች፣ ዲስታንስ፣ ማስክ፣ ሶሻል ሄልዝ ሜጀር ምንላቸው እሱን በመጠበቅ ቤት ውስጥ ደግሞ ልጆች ውጭ ውለው ሲመጡ አሁንም ያልተከተበ ሰው ቤት ካለና በዛውም ደግሞ ሀይ ሪስክ ምንለው ግሩፕ አካባቢ ከሆነ በተለይ ኢሚኒቲው ዝቅ ያለ በህመም ግብጽ ምክንያት ሊኖር ይችላል፣ ካንሰር ህመም ሊኖር ይችላል፣ ሊኖር ይችላል እና ካልተከተቡ አሁንም ቤት ውስጥ ቢሆን ከፍተኛ ጥንቃቄ ማድረግ ያስፈልጋል እና ሁለቱ ተቃራኒ የሆኑ ውጤቶች ናቸው። ነገር ግን ትክክለኛ ሜጀር ወስዶ ትምህርት ቤት መላኩ ደግሞ አስፈላጊ ነገር ነው።
መልካም ዶክተር አሰፋ፣ የኮቪድ ነገር መላልሶ ያነጋግረናል። በመሰል ሌላ ፕሮግራም እንነጋገራለን። አሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እሺ፣ እግዜር ይስጥልኝ።
አድማጮች፣ አሁን ወደ ሰኞ ምሽት ስፖርት ነው የምናልፈው። ኢትዮጵያዊቷ አትሌት የዓለም ዘርፍ የኋላ ሰው አዲስ የዓለም ግማሽ ማራቶን ክብረ ወሰን አስመዘገበች። በጃፓን ቶኪዮ እየተካሄደ ባለው የፓራሊምፒክ ውድድር ደግሞ ኢትዮጵያ በውድድሩ ታሪክ የመጀመሪያ ወርቅ ሜዳሊያ አግኝታለች። እነዚህንና ሌሎች የሳምንቱን ዋና ዋና ስፖርታዊ መረጃዎች ኬኔዲ አባተ ያስደምጠናል።
አትሌት የዓለም ዘርፍ የኋላው አዲስ የዓለም ግማሽ ማራቶን ክብረ ወሰን አስመዝግባለች። አትሌት የዓለም ዘርፍ ትናንት ነሐሴ 23 በሰሜን አየርላንድ ኦንትሪም ኮስት የተካሄደውን የግማሽ ማራቶን ውድድር 1 ሰዓት ከ03 ደቂቃ ከ43 ሰከንድ በመጨረስ ነው አዲስ ክብረ ወሰን የያዘችው። አትሌቷ ከዚህ ቀደም በኬንያዊቷ ሩት ቺፒንጌቲች ተይዞ የነበረውን የርቀቱን ክብረ ወሰን በ19 ሰከንድ ሰፊ ልዩነት አሻሽላለች። በሴቶች የዓለም ግማሽ ማራቶንን ከ64 ደቂቃ በታች በመግባት አዲስ ታሪክ የጻፈችው የዓለም ዘርፍ በውድድሩ ተከትላት የገባችውን ኬንያዊት አትሌት ጄን ኒያቦክ በ6 ደቂቃ ሰፊ ልዩነት ነው የቀደመችው። ከድሏ በኋላ በሰጠችው አስተያየትም ህልሟ መሳካቱን የገለጸችው አትሌት የዓለም ዘርፍ ከዚህ ቀደም ሁለት ጊዜ ሞክራ ያልተሳካላት የክብረ ወሰን ህልሟ አሁን በመሳካቱ መደሰቷን ተናግራለች። ብሪታንያዊቷ ሮዝ ሃርቪ ውድድሩን በ3ኛነት አጠናቃለች። በወንዶቹ ምድብ ደግሞ ሌላኛው ኢትዮጵያዊ አትሌት ጀማል ይመር 1 ሰዓት ከ29 ሰከንድ በመግባት ውድድሩን አሸንፏል። የሀገሩ ልጅ ተስፋውን አካል ነው ሁለተኛው ነው ሲጨርስ፣ ኬንያዊው ሻድራክ ኪሚኒንግ ደግሞ 3ኛ ደረጃን ይዞ ውድድሩን ጨርሷል። በጃፓን ቶኪዮ እየተካሄደ ባለው የፓራሊምፒክ ውድድር ኢትዮጵያ በውድድሩ ታሪክ የመጀመሪያ የወርቅ ሜዳሊያዋን አግኝታለች። ለኢትዮጵያ የወርቅ ሜዳሊያ ያስገኘችው አትሌት ትዕግስት ገጸሐይ ናት። አትሌቷ ከትናንት በስቲያ የተካሄደውን የሴቶች 1500 ሜትር ውድድር በማሸነፍ በፓራሊምፒክ የወርቅ ሜዳሊያ ያገኘች የመጀመሪያዋ ኢትዮጵያዊት አትሌት ሆናለች። የፓራሊምፒክ ውድድርን በአቴንስ የጀመረችው ኢትዮጵያ ከዚህ ቀደም ማሳካት የቻለችው ሁለት የብር ሜዳሊያ ሲሆን ከትናንት በስቲያ ደግሞ በአትሌት ትዕግስት የወርቅ ሜዳሊያ ማሳካት ችላለች። ኢትዮጵያ በትዕግስት አማካኝነት ባገኘችው ብቸኛ የወርቅ ሜዳሊያ በ2020 የቶኪዮ ፓራሊምፒክ ውድድር 48ኛ ደረጃ ላይ ትገኛለች። 4 ደቂቃ ከ23 ሰከንድ በሆነ ሰዓት ውድድሯን የጨረሰችው ትዕግስት በውድድሩ የራሷን ምርጥ ሰዓትም አስመዝግባለች። የኢትዮጵያ ብሔራዊ ቡድን ትናንት ከሰዓት በባህር ዳር ከኡጋንዳቸው ጋር ያደረገውን የወዳጅነት ጨዋታ አሸነፈ። ለዓለም ዋንጫ ማጣሪያ ዝግጅት በማድረግ ላይ የሚገኘው ቡድኑ በባህር ዳር ዓለም አቀፍ ስታዲየም ከኡጋንዳ ጋር ያደረገውን የአቋም መለኪያ ጨዋታ 2-1 ነው ያሸነፈው። አሰልጣኝ ውበቱ አባተ ባለፈው ሐሙስ ከሴራሊዮን ጋር በነበረው መሰል የአቋም መለኪያ የወዳጅነት ጨዋታ ካሰለፏቸው ተጫዋቾች መካከል 9ኙን ቀይረው ነው ጨዋታውን የጀመሩት። ከሴራሊዮን ጋር ያለምንም ግብ በአቻው ውጤት የተለያዩት ዋሊያዎቹ ከኡጋንዳ ብሔራዊ ቡድን ጋር ያደረጉትን የትናንቱን ጨዋታ ከኳስ ቁጥጥር የበላይነት ጋር ነው ያሸነፉት። ለኢትዮጵያ የመጀመሪያውን ጎል በ12ኛው ደቂቃ ላይ የቡናው ኮከብ አቡበከር ናስር ሲያስቆጥር፣ ሁለተኛዋን ደግሞ ከረፍት መልስ በ54ኛው ደቂቃ ላይ አቤል ያለው ማስቆጠሩን ከኢትዮጵያ እግር ኳስ ፌዴሬሽን ያገኘነው መረጃ ያመለክታል። ከሁለተኛው ግብ መቆጠር በኋላ ብዙም ሳይቆዩ በሁለት ደቂቃዎች ልዩነት ኡጋንዳዎች በየኑስ ሴንታሞ አማካኝነት አንድ ጎል አስቆጥረው ጨዋታው በዚያው ውጤት 2-1 ፍጻሜውን አግኝቷል። የኢትዮጵያ ብሔራዊ ቡድን ወደ ጋና ቅንቶ የዓለም ዋንጫ የመጀመሪያ ማጣሪያ ጨዋታውን በቀጣዩ አርብ ከጋና አቻው ጋር ያደርጋል። ቀጣዩ የኢትዮጵያ ፕሪሚየር ሊግ ውድድር በስድስት ከተሞች እንደሚካሄድ ተገለጸ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከትናንት በስቲያ በአዲስ አበባ ባካሄደው ሁለተኛ መደበኛ ጠቅላላ ጉባኤው ላይ የማህበሩ የቦርድ ሰብሳቢ መቶ አለቃ ፈቃደ ማሞ እንዳሉት ውድድሩ በሐዋሳ፣ አዳማ፣ ድሬዳዋ፣ ጅማ፣ ባህር ዳርና አዲስ አበባ እንዲካሄድ መርሃ ግብር ተይዟል። ይሁንና እንደ ሁኔታው ለውጦች ሊኖሩ እንደሚችሉም ተገልጿል። የመጀመሪያው የውድድሩ ምዕራፍ በሐዋሳ የሚጀመር ሲሆን ውድድሩን ለማዘጋጀት በየከተማው የሚገኙ ስታዲየሞች ብቁ ሆነው ካልተገኙ ሽግሽጎች እንደሚኖሩ ነው የተጠቆመው። በተለይ የአዲስ አበባ ስታዲየም እድሳት ላይ ሲሆን፣ በከተማው የሚገኘው ሌላው የአበበ ቢቂላ ስታዲየም ደግሞ የመጫወቻ ሜዳው ከመጎዳቱ ጋር ተያይዞ ስታዲየሞቹ ለውድድሩ በጊዜ ካልተዘጋጁ በከተማዋ የሚካሄደው የውድድሩ ምዕራፍ ወደ ባህር ዳር ተሸጋግሮ የውድድሩ ፍጻሜም እዚያው ባህር ዳር ይሆናል ተብሏል። የ2014 የቤትኪንግ የኢትዮጵያ ፕሪሚየር ሊግ ጥቅምት 7 ይጀምራል ተብሎ ይጠበቃል። ወደ ውጭ መረጃዎች ስናልፍ ክርስቲያኖ ሮናልዶ ከ12 ዓመታት ፍቺ በኋላ ወደ ማንቸስተር ዩናይትድ ተመልሷል። የሮናልዶ ወደ ቀድሞ ክለቡ ዩናይትድ የመመለስ ዜና ባለፈው አርብ ከተሰማ ወዲህ ከፍተኛ መነጋገሪያ ሆኗል። ክለቡ ለሁለት ዓመታት ሊያቆየው ከሮናልዶ ጋር የሚያደርጋቸውን ስምምነቶች ያጠናቀቀ ሲሆን በሊዝበን የሕክምና ምርመራውንም መጨረሱ ዛሬ ይፋ ሆኗል። ቀሪ ጉዳዮችም የዝውውር ጊዜ ገደቡ ነገ ምሽት ከመጠናቀቁ በፊት እንደሚያልቁ ክለቡ አስታውቋል። ሮናልዶ ከጁቬንቱስ መለያየቱ አርብ በአሰልጣኙ ማስሚሊያኖ አሌግሪ የተገለጸ ሲሆን የዩናይትድ የከተማው ተፎካካሪ ማንቸስተር ሲቲ የ36 ዓመቱን ተጫዋች ለማስፈረም ከጫፍ መድረሱ ተዘግቦ ነበር። ይሁንና ተጫዋቹን ለማስፈረም እንቅስቃሴ መጀመሩ እንኳን ሳይታወቅ ባለቀ ሰዓት ዩናይትድ የቀድሞ ልጁን ከተቀናቃኙ አፍ መመንተፉ ያልተጠበቀ ትንግርታዊ ዜና ሆኗል። አምስት የባሎንዶር ሽልማት ያሸነፈው ክርስቲያኖ ሮናልዶ ከቀያዮቹ ሰይጣኖች ጋር እንደ አውሮፓውያኑ ከ2000 3 እስከ 2009 በቆየባቸው 6 ዓመታት በ292 ጨዋታዎች 118 ጎሎችን አስቆጥሯል። ረጅም ልምድ ያለው ሮናልዶ ወደ ዩናይትድ መመለሱ ለክለቡ ተወዳዳሪነት ትልቅ ሚና እንደሚኖረው አሰልጣኙ ኦሊ ጋነር ሶልሻየር ገልጸዋል። ከሶስት ቀናት በፊት ይፋ የሆነው የሻምፒየንስ ሊግ የምድብ ድልድል እጣ ማንቸስተር ሲቲን ከፒኤስጂ አገናኝቷል። ከሁለቱ ክለቦች ጋር አርቢ ሌፕዚግ እና ክለብ ብሩዥ በምድብ አንድ ተደልድለዋል። የአምናው የሻምፒየንስ ሊግ አሸናፊ ቼልሲ ደግሞ ከሴሪያው ሃያል ክለብ ጁቬንቱስ፣ ከሩሲያው ዜኒት ሴንት ፒተርስበርግ እና ከስዊድኑ ክለብ ማልሞ ጋር በመጨረሻው ምድብ ይገኛል። አትሌቲኮ ማድሪድ፣ ሊቨርፑል፣ ፖርቶ እና ኤሲ ሚላን በምድብ ሁለት፣ ስፖርቲንግ ሊዝበን፣ ቦሩሲያ ዶርትሙንድ፣ አያክስ እና በሽክታሽ በምድብ 3፣ ኢንተር ሚላን፣ ሪያል ማድሪድ፣ ሻክታር ዶኔትስክ እና ሸሪፍ ቲራስፖል በምድብ 4፣ ባየር ሙኒክ፣ ባርሴሎና፣ ቤኔፊካ እና ዳይናሞ ኬቭ በምድብ 5፣ ቪላሪያል፣ ማንቸስተር ዩናይትድ፣ አታላንታ እና ያንግ ቦይስ በምድብ 6፣ እንዲሁም ሊል፣ ሲቪያ፣ ሳልስበርግ እና ወልስበርግ ደግሞ በምድብ 7 በእጣ ተደልድለዋል። ውድድሩ ከሁለት ሳምንታት በኋላ እንደሚጀመር የወጣው መርሃ ግብር ያመለክታል። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ስታዳምጡ የቆያችሁት የሰኞ ምሽት ዝግጅታችንን ልናጠናቀቅ ጥቂት ደቂቃዎች ይቀሩናል። ለዛሬ የሰኞ ምሽት የሙዚቃ ምርጫም አለን። ትንሽ በሱ ዘና ብላችሁ ተመልሰን እንመጣለን። Sala, sala, ulvate. Sala, sala, ulvate. ሻንዳኝ ኃይሉ ስብርብር እያለ የተጫወተውን ዜማ ነበር ያደመጣችሁት። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። በነገው ዝግጅታችን እንገናኛለን። ሰላም፣ በደህና እደሩ።